ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። እንደ አውሮፓውያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፌ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል።
አንዱ ሰካራ ሙታደር በተቻለው አቅም ራሱን የሁሉም ነገር ነፃው ጫሩ ያሰባል። የኔንም ጫማ አንዴ ነው እዚህ ስመጣ አዲስ ጫማ መግዛት ሆነ እኮ ስራዬ።
እንደውም እድለኛ ነው የፈለገው ጫማ ብቻ ነው።
ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄን የበደጋገሙት ነበረ። ይሄ እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስታውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊንድ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ዛሬ በቲያትርና ተያያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም?
የድርሰቱ መቼ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከ2003 እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶቹን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር ድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለ መጠይቅ አድርጋ ያንን መረጃ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይቷል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት፣ የጦርነትን ፈተና፣ ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም እዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብቷ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብት ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው።
ግን በፍጹም አታስቸግርሽም፣ አታስጨንቅሽም። እባክሽ ለአንድ ወር ያህል እንኳን ውሰጅና ውሰጀትና ተመልከቻል።
እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይህ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገህ፣ ወደ አማርኛ መተርጎም እንደሚኖርበት ያሳመነህ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ፣ ይፈናቀላሉ፣ የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ፣ ሰዎች ይሰደዳሉ። ይህ ሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው 3 ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር የማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊ ነን እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም ከዛሬ 27 ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው። ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራ ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ በሰው የደረሰው ነገር ብናይ የኮንጎ ወንድሞቻችን በርግጥ ወንድሞቻችን ናቸው የሚያሳዝን ነገር ነው የሚሆነው ነገር ግን እኛም እንዳደግመው ትምርት እንዲሆናል ወደዛ እንዳንሄድና ተረጋግተን የፖለቲካውን የኢኮኖሚውንም ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሐሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቋንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይሄም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው የተረጎምኩት።
በቅርቡ የሚቺጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲአርሲ ኤንድ ዩኤስኤ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂት እናውራ። የግል ምልከታን ብታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የመያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይስ ጦርነት የሰው ልጆች በተመሳሳይ የሚጋራቸውን ህመሞች ወይንም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል?
በጣም ጥሩ። ከሁለተኛው ጥያቄ ብነሳ በርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። አቀራረቡም ጀምሮ አንደኛ በጣም ለተመልካቹ በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰብ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚነገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነ ግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈለጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩት ሳይሆን ለምሳሌ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እያስጥበብ ስላለ አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦር በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛ ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ አደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይህንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቅርብ ነው። እኛ እየኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታይ የነበረ ቲያትር የጀርመናዊ በርቶል ፕሬሽ ቲያትር የሆነው ማዘር ካሬጅ ኤንድ ሄር ችልድረን በማን ያዘዋል እንዳሻው ተተርጉሞ እምዬ ብረቷ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች ጥርቅም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የእነዚህ ሁሉ ሙያ ጥርቅም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል ብዬ አስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይህንን ስተረጉም ከእነሱ ጋር እየተነጋገር ነበር። የአፍሪካ ጥናት ተቋም ጋር የነሱ የአፍሪካን ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ታቡ ምን ነበር መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን ከተቀረጸውን ነገር ይዤ ሂጄ ለህዝቡ እንድናሳይና እዛ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራም ጋር ውይይት እንድናረግበት ነበር። ነገር ግን የኮቪድ ወረርሽኝ መጣና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርቼ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቅርቤያለሁ። የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማንያ ዘዋል እንዳሻውም ጽሁፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እንደመረጠው እና ደግሞ ሁለት የዩኒቨርሲቲ ኦፍ ሚሽጋን መምህራንም አብረን በጋራ አቅርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ደው ወሰናችንን ገፋ ባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው።
ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ መርሃ ግብር ነው። በዛሬ መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር እንመለሳለን። ወደ ጀመርነው ቃለ ምልልስ እንመለሳለን። ከዚያ በፊት ግን ዳዊት ገልሞ በዚህ ሰሞን ከዚህ ዓለም በሞት የተለየውን እውቁን የኦሮምኛ ሙዚቃ ቅንቃኝ ኖሆ ጎበናን የተመለከተ አጭር ዘገባ ያሰማናል። የድምፃዊ ኖሆ ልጅ ኢብሳ ኖሆ ስለ አባቱ እረፍት እንዴት እንደሰማ ከሚያስረዳበት ዘገባው ይጀምራል።
እኔ መናን ቱሬቲ እሻ ፉሪቲ ነማነ ብብልኒቲ አባ ሄድኩብሴ ሀኪማ ጅራ ልቡቲ ጅራ ጃአኒቲ
ማታ 4 ሰዓት አካባቢ አባቴ ታሞ ሐኪም ቤት እንዳለ ተደውሎ ተነገረኝ። ከዚያ ወዲያውኑ በፍጥነት ሲታከምበት ወደ ነበረበት ቦታ ስመጣ ሕይወቱ አልፏል አሉን። አላመንኩም ነበር። በፊት ተመሳሳይ ወሬ ተወርቶበት ስለነበር ያው በመጨረሻ ሕይወቱ አለፈች።
እብሳ አባቱ አርቲስት ኖሆ ጎበና ከዚህ በፊት በበሽታ ግማሽ ሰውነቱ ዝሎ እንደነበረ ገልጸው ለሕይወቱ ማለፍ ምክንያቱም በሰውነቱ የነበረው የስኳር መጠን መውረዱ መሆኑን ገልጸዋል። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባል እንዲሁም የአፋን ኦሮሞ ሙዚቃዎች ግጥምና ዜማ ደራሲ ናቸው። የአርቲስት ኖሆ የሙያ ጉዞ ከአፋን ኦሮሞ ሙዚቃ ምንጩ ድሬዳዋ ከተማ እንደሚነሳ ገልጸው ኖሆ በህይወቱ ስለ ህዝብ አንድነት ማቀንቀኑ ልዩ ያደርገዋል ብለዋል።
ኖሆ ጎበናዳ አክረሙሳ ኡጋንዳ ጎባይ ገዴ ኖሆን nama jiruufi jireenya isaa guutuu oromoof jee mirga oromootiif jee bilisummaa oromootiif jee
የኖሆ ጎበና ህይወት በማለፉ ጥልቅ ሐዘን ነው የተሰማኝ። ኖሆ በህይወት ዘመኑ የራሱን ኑሮ ትቶ የኦሮሞን ህዝብ መብትና ነጻነት ያስከብራል ብሎ ባሰበው መንገድ ሲሄድ የነበረ ሰው ነው። የዘፈን አቀንቃኝ ነው፣ ታጋይ ነው፣ የግጥምና ዜማ ደራሲ ነው፣ የሙዚቃ ባለሙያ ነው። በሁሉም ሁኔታ ለህዝቡ የሚቆረቆር የኦሮሞ ህዝብ በአፈና ስርዓት ስር የነበረ ጊዜ ለኦሮሞ ህዝብ ድምፅ የሆነ ትልቅ ሰው ነው።
አቶ መሐመድ ኮጴ ኖሆ በጅቡቲ በተለያዩ የአረብ ሀገራት በአውሮፓና በዩናይትድ ስቴትስ በስደት እንደኖረ ገልጸው በርካታ ሙዚቃዎቹን በዚህ አስቸጋሪ የስደት ህይወት ሆኖ መስራቱን ተናግረዋል። አክለውም የአሁኑ ትውልድ አገርን መውደድ፣ የህዝብ ጥቅምን ማስጠበቅና ማስቀደምን ከአርቲስቱ ህይወት መማር አለበት ብለዋል። የ74 ዓመቱ ኖሆ ጎበና የአምስት ልጆች አባት ሲሆን ከ7 በላይ የሙዚቃ አልበሞችን ማሳተሙን የህይወት ታሪኩ ያስረዳል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ የዛሬ ምሽት እንግዳችን የቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው። እያወጋን የምንገኘው ደግሞ ፍለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር ሪዊንድ በተለያዩ ዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይሄን ልብ የሚነካ ቲያትር የማየት እድል ያገኙ ነበር የኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለህ ጠቅሰኸዋል። መሰል ቲያትሮች ወደ ሰብአዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይህንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል?
በጣም ጥሩ። እንግዲህ የቲያትር አቅሙ ቅድም እንዳልኩት ከሰው ጋር ቅርብ መሆኑ ነው። ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው። አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም። ነገር ግን ስለ ጦርነት ጉዳት ይወያያል፣ ይነጋገራል፣ በር ይከፈትለታል። በኮንጎ የሆነውን ነገር ሲመለከት ምንድን ነው በኔስ ሀገር የሚሆነው ብሎ መፍትሄ እንዲያመጣ ሀሳብ እንዲያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛው አንጻር፣ የሰላም ትምህርት ያለው ከዛ አንጻር፣ ሳይንስ ትምህርት ያለው ከዛ አንጻር አስተዋጽኦ የሚያበረክትበትን መንገድ እንዲያስብ፣ እንዲያሰላስል፣ እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው። ለውይይት በር መክፈት፣ ለንግግር በር መክፈት፣ የሚመለከቱ ሰዎች እንዲያስቡበት ያን ጉዳይ በጥልቀት እንዲገመግሙት እና እንዲፈትሹት፣ ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድና ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ፣ ለንግግር በር እየተከፈተ። ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነገር። ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚህ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ የመምከር ወይም ደግሞ በቀጥታ የመቅጣት ኃይል የላቸውም። ግን መንገድ ይከፍታሉ። የንግግር ዋናው ነገር ደግሞ የንግግር መንገድ ማግኘት ነው ብዬ አስባለሁ።
እንግዲህ ዘሪሁን፣ እንደምታውቀው በውጭ ሀገራት ጸሐፍተ ሁኔታዎች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው። ኢትዮጵያ ውስጥ የእንግሊዝ፣ የራሽያ፣ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል በአመታት ውስጥ። ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባት የሚል ጥያቄ ይነሳል።
ልክ ነው። የውጭ ቲያትሮች በበዙ ቁጥር የእኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። መተርጎም የሚፈልግ ሰው ደግሞ ጸሐፊ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ያህል ቁጥር የትርጉም ስራ ይህን ያህል ቁጥር አይባልም። ሁለተኛ የኪነ ጥበብ ስራ ቢተረጎምም በወጥ ስራም ቢቀርብ ሀሳቡ ለእኛ እስከገባ ድረስ ሀሳቡ ለእኛ ተገዢ እስከሆነ ድረስ ለእኛ የሚጠቅም እስከሆነ ድረስ ዓለም አቀፋዊ ነው። የኪነ ጥበብ ስራ ዓለም አቀፋዊ ነው። እንዲህ የሚባል ወሰን የለው። እንደውም ቢቻል በሁለቱም ቋንቋ የሚጻፍበትን የኢትዮጵያ ጸሐፊዎችን በእንግሊዝኛ ጽፎ በዓለም አቀፍ መድረክ የሚወዳደሩበትን የሌላውም ደግሞ እንዳለም አልፎ አልፎ አሁን እኮ ሉላዊነት በጣም እያሽከረከረ ያለበት ዘመን ላይ ነው ያለ ነው። በእርግጥ የእኛ ቋንቋ የኦሪጂናል ስራዎች ገበያ ውስጥ መግባት አለባቸው፣ ምንም ጥያቄ የለውም፣ ማሸነፍ አለባቸው። ግን ደግሞ የእኛ ብቻ የሚባል ነገርም አሁን አይሰራም። የሁለትዮሽ ነው ግንኙነቱ፣ ሰጥቶ መቀበል ነው። ስለዚህ እንደምንቀበለው ሁሉ መስጠት አለብን። ግን ደግሞ የኪነ ጥበቡ ሰው በኮታ መስራትም የለበትም። መንፈሱ እንደፈቀደለት ለምሳሌ እኔ አሁን ይህንን ቲያትር ሳነብ እኔ እንደ አዲስ ከምጽፍ ይህንን ብተረጎም በጣም እንደሚቀርብ ተሰምቶኛል። ልክ እንደዚህ ሁሉ ደግሞ እኔ ብጽፍ ብሎ የሚያስብ ጸሐፊ ተውኔት ሲኖር ደግሞ ለእሱን በር መክፈቱ የተሻለ ነው እንጂ ወደ እነዚህ አይነት ክርክር ውስጥ ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው እና አሁን ደግሞ ጊዜው አይፈቅድም። እሱን ጊዜው የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን እያዋሃድን ወደፊት መሄዱ ነው የሚመስለኝ እኔ።
ዘሪሁን፣ አንተ ፍለጋ ብለህ የተረጎምከው ሪዊንድ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው። በእንግሊዝኛ የተሰራውን የቲያትር ቅጃቸው ነበረ። አስገድዶ መድፈር፣ የቤተሰብ ናፍቆት፣ የጦርነት ጭንቀት፣ ሴተኛ ዳሪነት፣ ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቼዋለሁ። አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያን ተመልካቾች በመመለሱ ሂደት ውስጥ የፈተነህ ነገር የቱ ነው?
በጣም ጥሩ። በእርግጥ ቲያትሩ በጣም ፈታኝና ከባድ ቲያትር ነው። ጽሁፉም ራሱ በጣም ዘመናዊ የአጻጻፍ ስልት የተከተለ የሴራ አቀራረጹ፣ የተፈጠረው ግጭት ኃይለኛ ነው በጣም። ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም። ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ። ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ። ስለዚህ እሱ በተቻለ አቅም ለእኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ። ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም። ምክንያቱም እኛ ለእኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው። ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እንደ አንድ የወታደራዊ ስልት መጠቀም አንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክሬያለሁ። በትክክልም ጥቅም ላይ ውል ነበር። አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያሉ የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይህን ታሪክ ስለመኖሩ ማስረገጫ አላገኘሁም እስካሁን እኔ እስከ ተረጉም ድረስ በነበረው ሂደት። እንደነዚህ አይነት ነገሮች እንደ አንድ የውትድርና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጠምም። ስለዚህ ይሄ ለእኛ የሚሰጠው ስሜት እስከዚህም ነው። እነዚህን የመሳሰሉ ገጸ ባህሪያት መካከል የሚካሄዱ ነገሮችን በተቻለ አቅም ወደ እኛ እንዲሆን አድርጌ በመጠኑም አሳጥሬዋለሁ። በሀሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት ሳደርገውም ያደረኩት እሱኑ ነው። ወደዛ ስሜት እንዲመጣ ለእኛ ለተመልካቻችን ምንም እንኳ ስለ ኮንጎ ቢያወራ ግን ተመልካች እያየው ስለ እኛ እንዲያስብ፣ ኢትዮጵያ ውስጥ ስላለው ነገር እንዲያስብ ለማድረግ ቀሬያለሁ ብዬ አስባለሁ።
ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ካነሳሳኸው አይቀር ይሄ ቲያትር ለሕዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ እቅዳችሁ እንዳለ ያያችሁ ጠቀስ አድርገሃል።
ሰባ ላይ ባለው ወቅታዊ ሁኔታ ቲያትር የሚያሳየው ኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በእድሳት ምክንያት ተዘግተዋል። ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው። የኢትዮጵያ ብሔራዊ ቲያትር ነው እያገዘም ያለው። ነገር ግን በዚህ በኮቪድ ምክንያት የተወሰነ ጊዜ እንድንጠብቅ ተነግሮናል። እዚሁ ከተዋናዮቹ ጋር እየተወያየን ነው፣ እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው። ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ፣ ተስፋ ስለምናደርግ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም፣ ጀርባ ገጹም፣ ባክድሮፑም ሁሉ ነገር አልቋል። ምናልባት ከሶስት ዓመት በላይ የሚፈጅ አይደለም ለልምምድ ይሄኔ ከዚህ በኋላ። ከዛ በፊት ለአንድ ዓመት ያህል ልምምድ ያደረግነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው እየጠበቅን ያለ ነው። የኢትዮጵያ ብሔራዊ ቲያትር መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ የመታየት እድሉ በጣም ሰፊ ነው ብዬ አስባለሁ።
ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትር እና ተያያዥ ጉዳዮች ስላወጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው በአድማጮች ስም።
እኔም ጉዳይ አድርጋችሁ ስላወራችሁ እጅግ እጅግ አድርጌ አመሰግናለሁ። ጊዜ ስትልኝ
Come on.
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙ ስዩም አብሬያችሁ ነበርኩ። የሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ።
Radio Sagale Americati.